በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ የሚደመጥ ወጣቶች ላይ ትኩረቱን ያደረገ ልዩ መርሃ ግብርም ነው። ኢትዮጵያን ኪድኒ ኬር ከተመሰረተ 8 ወራት ሆኖታል። ተቋሙ በኩላሊት ሕክምና ላይ ግንዛቤን ለመፍጠር ጥናቶችን ለመስራትና ከአዲስ አበባ ውጭ ላሉ ህሙማን የሕክምና ተደራሽነትን ለመፍጠር እየተንቀሳቀሰም ይገኛል። የተቋሙ መስራችና ስራ አስኪያጅ ዶክተር እሰይተ ጌታቸው ናቸው። ዶክተር እሰይተ ጌታቸው ከባልደረባችን ኤደን ገረሞ ጋር የነበራቸው ቆይታ የተጀመረው በኢትዮጵያ እየጨመረ ስለመጣው የኩላሊት ህሙማን ቁጥር ምክንያት ከሚያስረዱበት ነው።
እንደ ባለሙያ ይህን ነው ምክንያቱ ለማለት ይቀርዳል። ግን አንደኛው በጣም እንደዚህ እያባባሰ ያለው ላይፍ ስታይላችን፣ ይሄ ጤናማ ያልሆነ ላይፍ ስታይል መከተል ነው። አሁን ተጓዳኝ በሽቶች ናቸው ሁሉ የተለያዩ መንገድ እየፈጠረ ያለው እና እነሱ ስኳር፣ ግፊት፣ እነዚህ የመሳሰሉት ነገሮች ወደዛ ያጋለጡ ነው እና ብዙ ሰው ወደዛ ነገሮች አንሄልዚ የሆኑ አበላሎች እነዚህ ነገሮች ወደዛ እያገፉን ነው እና እነሱ ናቸው ብዬ ነው እንደ ጤና ባለሙያ ካየሁት። ሌሎችም ነገሮች አሉ። እነሱም ግን በጥናት ነው መገለጽ የሚችሉ። ይሄ ነው ለማለት እኛ ጋር ብዙ ጥናት ስላሰጠን ከባድ ነው። ግን ካየ ነው የጤናማ ላይፍስታይል ለመስከተል ነው። አንደኛ
ኪድኒ ኬር የሚል ተቋም ነው፣ ግብረሰናይ ድርጅት ነው። ኪድኒ ኬር ምንድን ነው እሱ?
ኢትዮጵያን ኪድኒ ኬር በጎ አድራጎት ሊሰራ ያሰበው የተመሰረተበት ምክንያት ይሄንን የኩላሊት ችግር ስላየን እንደ ጤና ባለሙያ እኔም ቦርዶች ይማሉ ደግሞ ከጤና ባለሙያዎችም ሌሎች አሉ። እናንተ ሰብስበን ምን እናርግ፣ በአንድ ኮሚኒቲ አባል ምን እናርግ የሚለው ነገር ስናስብ ኩላሊት ጤና ላይ እና ኩላሊት ህመም ላይ ምስራ ብለን ነው። ሶስት ኦብጀክቲቭ ይዘን ነው ይሄ ኢትዮጵያን ኪድኒ ኬር ኦርጋናይዜሽን የተቋቋመው። የመጀመሪያ ግንዛቤ ለህብረተሰቡ ግንዛቤ ማስጨበጥ ነው፣ ስለ ህመሙም፣ ስለ ኩላሊት ህመም፣ ስለ ኩላሊት ጤናም እንዴት ራሱ መጠበቅ እንዳለበት። ሁለት ደግሞ ቅድም እንዳል ጥናቶች አልተሰሩ ምንድን ነው መንስኤው ቢባል እዚህ ሀገር ብዙ አይታወቅም። ስንት ቁጥር አለ ብቲ የኩላሊት ህመምተኛ ብዙ አይታወቅም እና እነዚህ ነገሮች ላይ ጥናቶች እንዲሰራ በደንብ እንዲሰራ እና የሆነ መፍትሄ በደንብ እንዲገኝ እሱ ላይም እንሰራለን። ሶስተኛ ደረጃ ደግሞ እንደ አላማ የያዝነው ህመምተኞች ማገዝ በምንችለው አቅም አብሮ የሚሰራ ድርጅታል በስነሳት ህክምና እንዲዳረስ ማድረግ። አሁን ከክፍለ ሀገር በጣም ብዙ አዲስ አበባ ድረስ እየመጣ የሚታከም ሰው አለ። ቤቱ ሸጡ ምንም ሸጡ ብዙ ነገሩ ሎኬት አድርጎ አዲስ አበባ ይመጣል እና እነዚህን ሰዎች እንዴት አድርገን እንድርዳት እዛ ባሉበት ቦታ እንዴት ህክምና ይድረስላቸው። ሐኪሞችን በጣም ትንሽ ናቸው ያሉት የኩላሊት ሐኪሞች እና እነሱንም እንዴት አድርገው እዛው ባሉበት እዚህ ሳይመጡ ወረፋ ሳይሆን ሚሰውም እዛው ባለበት ታክመው ጊዜ ሳያልፍበት ቶሎ ታክመው መፍትሄ የሚገኝበት ሜቶዶች ለማዘጋጀት ነው እንደ ፕላን አድርገን በሶስቱ አላማዎች የተመሰረት።
ግንዛቤም ተነስቷል። ኢትዮጵያ ውስጥ አሁን የግንዛቤ እጥረት አለ ብለሽኛል እና ዶክተር፣ ምን አይነት ግንዛቤ ነው ሰዎች ስለ ኩላሊት ህመም ማወቅ ያለባቸው ወይም መገንዘብ ያለባቸው ነገር ምንድን ነው?
ትክክለኛ ያልሆኑ አስተሳሰቦች አሉ ስለ ኩላሊት። አሁን አንዳንድ ሰው በጣም ብዙ ሰዓት ስለቆምኩኝ ኩላሊቴን ያመኛል እንደዚህ አይነት አባባሎች አሉ በልምድ የሚመጡ እና እነዚህ ነገሮች ነው እኛ ለመቅረት የፈለግነው። ዋናው እንዳልኩሽ ቅድም ጤናማ የአኗኗር ዘዴ መከተል ነው። የኩላሊት ህመምን ይገታለን። ሁሉም የኩላሊት ህመም ላይገታ ይችላል ወይም ፕሪቬንት ማድረግ ላይቻል ይችላል። ግን መቻል የሚችሉት ጤናማ የአመጋገብና ጤናማ የአኗኗር ዘዴን በመከተል ቅድመ ሕክምና ቅድመ ምርመራዎችን በማድረግ አሁን በቤተሰብ ላይ ህመም ያለበት ሰው እና በቅርብ ዘመድ ካለ እነዚህ ሰዎች ሜቢ ወደኛ ሊመጣ ይችላል በሚል ያውቀው ራሳቸው እንዲጠብቁ ማድረግ ነው። ዋናው እነዚህ ናቸው በጣም ኢምፖርታንት የምንላቸው።
የህክምና ተደራሽነትንም እንደ አላማ ይዛችኋል እንደነገርሽኝ እና ሐኪሞች እጥረት ባለበት ሁኔታ እንዴት ነው ተደራሽ ለማድረግ ያሰባችሁት?
ለጊዜው እንደ ፕላን ነው ነው አሁን እኛ አብረን የሚሰሩ ከውጭ ሀገርም ያሉ ኢትዮጵያኖች፣ ሌሎችም ሰዎች ላይ የሚሰሩ ድርጅቶች የውጭ ሀገሮችን እያናገርን ነው። ምንድን ነው ይህ አሁን አትሊስት የኩላሊት እጥበትን ህክምና በየክፍለ ሀገሩ ለማዳረስ እንሞክራለን። ከባድ ነው፣ ብዙ ፕሮሰስ አለው፣ ቀላል ነገር አይደለም። እንደ ሀሳብ ነው የያዝነው። ይህንንም ይሆናል አትሊስት ተስፋ አንቆርጥም ማድረግ የምንችለው እናደርጋለን ብለን እነዚህ አንድ ነው የምናደርገው። ሁለተኛ ደግሞ አትሊስት ሐኪሞቹን እዛ ያለውን የሚያክመውን ሌላውን ዶክተር ለትንሽም ነገሮች በቂ እዛ ጋር ያንን ህመምተኛ እዛ ጋር መፍትሄ መስጠት የሚችልበትን ወይ ልብ ልውውጥ ትሬን እንዲያደርጓቸው። አሁን እኔ ጠቅላላ ሐኪም እኔም አሁን ከኩላሊት ስፔሻሊስቶች ጋር ስለሰራው ልት ለኩላሊት ማውቀው እነሱ ጋር አልደርስም ሌብሌ፣ ግን አትሊስት ቤዚክ የሆነውን ነገር መግታት የሚቻለውን ነገር እዛው ገዝቼ ቤዚክ የሆነውን ነገር ማከም ይችላል። እና ሌሎችም እንደዚህ ጠቅላላ ሐኪሞች ሌሎችም እዛ ክፍለ ሀገር ያሉ ዶክተሮች ናል ለእነሱ ይሄንን አይነት ትሬን ኖሬጅ እንዲኖራቸው አላለ።
ይሄ የኩላሊት እጥበት ወይም ዳያሊሲስን ከባድ ያደረገው ነገር ምንድነው? መሳሪያ ነው ወይስ አሁን እንደነገርሽኝ የህክምና ባለሙያዎች ስልጠና ማጣት ነው?
ነርሶቹ ናቸው ብዙውን የሚሰሩ ዶክተሮች። ትንሽ ዶክተር ጤንካረክ አንድ ዶክተር ለአንድ ዳያሊሲስ ሴንተር ቃላሉ። ችግሩ ምንድነው? ማሽኖች ናቸው። ማሽኑን ማግባት ይቻላል። በየቀኑ የምትጠቀሚ እንቺ ምግብ የሚባሉ እቃዎች አሉ። እነሱ ናቸው የዳያሊሲስ ደሙን የሚያጥበው። እነዚህ በዚህ አሉ ቻቸውን ኮምፖነንቶች እና እነሱ ኤክስፔንሲቭ ናቸው። ከውጭም ሲመጡ ለማስገባት ይከብዳል፣ ያስቸግራል። እና እነሱ ምሾ አለ። ዋናው እነሱ ናቸው። ላ መድኃኒቶችም በጣም ብዙ ጊዜ ወደዚህ ሀገር ቶሎ ቶሎ አይገባም ለህመምተኛ። እና እነዚህ ነገሮች ነው የኩላሊት እጥበትን ይሹ በጣም ያካበደ።
አሁን ዶክተር እንግዲህ አንቺ በሙያሽ በቀን በአማካይ ምን ያህል ሰዎች የኩላሊት አገልግሎት ትሰጫለሽ?
ዲፔንዲንግ እንደ ቀናቸው ስኬጁላቸው ምናምን ከሰላሳ እስከ ስልሳ ሰው ይሰራል። አሁን የሚሰራበት ደግሞ አትሊስት እስከ 10 ሰው በቀን ይሰራል።
የኩላሊት ንቅለ ተከላን በተመለከተ በሀገሪቱ ያለው ህግ ምን ይላል? እሱንስ በተመለከተ እናንተስ ምን አስባችኋል?
እዚህ ሀገር እየተሰራ ነው። ቅዱስ ጳውሎስ ሆስፒታል ስራ ተጀምሯል። የተሰሩላቸውን ፔሽንቶች አሉ። የሚሰራው ህጉ የሚለው በቤተሰብ ነው። ከቤተሰብ የመጣው ኩላሊት ወይ ሚስት ወይ ባል መስጠት ይችላል ነው የሚባል። እኛ ደግሞ ገና ከይህን ኦርጋናይዜሽን ከተቋቋመ 8 ወር ስለሆነ አሁን ሞር አዌርነስ ላይ እየሰራን ነው። ግን ፕሮባብሊ እዚህ ፖሊሲ ላይ የሆነ ከውጭዎችም ጋር ሼር ተደራርገን የሆነ ነገር ላይ መስራታችን አይቀርም። አሁን እርግጠኛ ምንድን ነው የምንሰራው እዛ ላይ የሚለውን ነገር 100% የሆነ ፕላን አላወጣንም።
ግንዛቤን ማስጨበጥ እንቅስቃሴዎች መጀመራችሁን ጠቅሰሽልኛል እና በምን አይነት መልኩ ነው የግንዛቤ ማስጨበጡን ስራ እየሰራችሁ ያላችሁት?
አሁን ሶሻል ሚዲያዎችን እየተጠቀምን አሁን ቴሌግራም፣ ኢንስታግራም፣ ፌስቡክ እና ሊንክድኢን ላይ ፔጆች አሉን ከፍተናል። በኦርጋናይዜሽን ስም እዛ ላይ ፖስቶች በአማርኛ እና በእንግሊዝኛ ፖስት እናደርጋለን። በቴሌግራሙ ላይ እነሱን እያየ የሚጠይቀንንም ሰው እኔ ያለሁኝ ሌሎች የኩላሊት ስፔሻሊስቶችም አሉ። እነሱም አንድ ላይ ሆነ መልሶች እየመለስን እንደዛ እናደርጋለን። ሌላ ደግሞ ትልቅ ፕሮጀክት ያው ግንዛቤ ማስጨበጥ ላይ ሰራ ነው። ኪኒ ኤዲኬሽን የሚባል የህንድ ድርጅት አለ። በጎ አድራጎት ድርጅት ነው። ዶክተር ሳንጂቭ የሚባል ኩላሊት ስፔሻሊስት ነው የተቋቋመው እና እሱ መጽሐፍ ጽፏል። ሴቪየር ኪኒ የሚል መጽሐፍ ለኩላሊት ህመምተኞችም ቤተሰቦችም እና ለሌላውም ሰው ለኮሚኒቲ የሚጠቅመው እና የሚረዳው አይነት አድርጎ ተጽፏል እና እሱን መጽሐፍ ወደ አማርኛ ተርጉመናል።
ዶክተር ሴተ በጣም ነው የማመሰግነው ለነበረን ቆይታ። እግዚአብሔር ይስጥልኝ።
እናመሰግናለን።